ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት
ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ ሚያዝያ 14 2011 ዓ.ም ፕሮግራማችን ጀመረ።
ከትላንት በስቲያ ማታ ሽሪላንካ ላይ የደረሰው ጥቃት ዓለም አቀፍ ውግዘትን አስከተለ።
All those who were tragically killed, I entrust to the Lord, and I pray for the injured.
በዘግናኝ ሁኔታ የተገደሉትን ሁሉ እነሆ በጌታ እጅ አኖራለሁ። ባሳዛኙ አጋጣሚ ስለተጎዱና መከራ ስለደረሰባቸው ሁሉም እጸልያለሁ።
የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ በአብይ ርዕስ ዘገባ እናቀርባለን።
ከዛሬ ሰኞ መደበኛ ቅንብሮች መካከል ከስፖርትና ከአፍሪካ ነክ ርዕሶች ሌላ አንድ ወቅታዊ ቅንብር ይኖረናል።
በነገራችን ላይ በዛሬው ስፖርት ፕሮግራም ሰሞኑን ከዚህ ዓለም በሞት የተለየውን በሰሜን አሜሪካ የኢትዮጵያውያን ስፖርት ፌዴሬሽን መስራች አንዱ የሆነውን ሚሊዮን ገብረ ኢየሱስን እንዘክራለን።
ሰላም ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን። አስተናጋጆቻችሁን ያዳኝ ፍሳዬና
እኔም አዲሱ አበበ እስከ አራት ሰዓት አብራችሁን ትቆዩ ዘንድ ጋብዘናል።
በመጀመሪያ ግን የዓለም ዜና እናነባለን።
ኢትዮጵያንና ኤርትራን ከሚያገናኙት መስመሮች መካከል ክፍት ሆኖ ቆይቶ የነበረው የቡሬ አሰብ መንገድ ዛሬ ተዘግቷል። መስመሩ የተዘጋው ለተሽከርካሪዎች እንደሆነና እግረኞች ግን ማለፍ እንደሚችሉ ታውቋል። መስመሩ የተዘጋው በኤርትራ በኩል መሆኑን በአፋር ክልል ኤሊዳር ወረዳ አስተዳደር ለአሜሪካ ድምፅ ገልጧል። ሙሉጌታ አጽብሃ ዝርዝሩን ልኮልናል።
የቡሬ አሰብ መስመር የተዘጋው ዛሬ ከማለዳው 12 ሰዓት ጀምሮ መሆኑን በአፋር ክልል የኤልዳዓር ወረዳ አስተዳዳሪ አቶ አብደላ ሱሌ ተናግሯል። መስመሩ ከያዝነው ዓመት መስከረም 1 ጀምሮ ክፍት ሆኖ ቆይቷል። መተላለፊያውን ለምን እንደዘጉ በስፍራው የነበሩ የኤርትራ የወሰን ጥበቃ ባልደረቦች ተጠይቀው እንደነበረ የገለጹት አቶ አብደላ ከከፍተኛ አመራር ትዕዛዝ ስለደረሳቸው መሆኑ እንደገለጹላቸው ተናግሯል።
መዘጋቱም ዛሬ 12 ሰዓት ጀምሮ ነው የተዘጋው። እዛ ያሉ የኛ አመራሮች እንደነገርም ከሆነ እንግዲህ ትእዛዝ ከላይ መጥተዋል በሚል ነው እና ሌሎች ቆመዋል። ዛሬ ወደዛ የሄዱ የነበሩ ቡድኖች ተመልሰዋል። ከዛም በኩል ይመጡ የነበሩት እንደቆሙና ወደዛው እንደተመለሱ ነው እየሰማ ነው። ያው እግረኛ ግን በእግረኛ
መስመሩ ከተከፈተ ጀምሮ የተወሰነ የንግድ እንቅስቃሴና የተጠናከረ የህዝብ ለህዝብ ግንኙነት እንደነበረ የጠቀሱት የኤልዳዓር ወረዳ አስተዳዳሪ ዛሬ መኪኖች መተላለፍ ባለመቻላቸው በሁለቱም ወገን መቆማቸውና የተመለሱም እንዳሉ አመላክቷል። የቡሬ አሰብ መስመር ከአራቱ የሁለቱ ሀገሮች መተላለፊያዎች እስከ ዛሬ ክፍት ሆኖ የቆየ ብቸኛ መስመር ነበር። ቀደም ሲል የዛላምበሳ ሰርሃ፣ ከዚያም የራማ አድኋላ መስመሮች የተዘጉ ሲሆን ባለፈው ሐሙስ ደግሞ የሑመራ ኡም ሀጀር መስመር መዘጋቱ ይታወሳል። የዛላምበሳ ሰርሃ መስመር ሲዘጋ ከፌዴራል መንግስት ፍቃድ ያላቸው ብቻ እንዲያልፉ የሚል የኤርትራ መንግስት ፈቅዶ ነበር። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል የዛላምበሳ ሰርሃ መስመር በተዘጋ ጊዜ ለጋዜጠኞች በሰጡት መግለጫ መስመሩ የተዘጋው ግንኙነቱ ህጋዊ ለማድረግ ነው የሚል ምላሽ ከኤርትራ መንግስት እንደተሰጣቸው ተናግረው ነበር። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም።
አቶ በረከት ስምዖንና አቶ ታደሰ ካሳ ከህግ አግባብ ውጭ ውሎችን በመፈጸም በጥረት ኮርፖሬሽን ላይ ከ2.2 ቢሊዮን ዶላር በላይ ጉዳት አድርሰዋል በማለት የክልሉ አቃቢ ህግ ክስ መስርቶባቸዋል። የአማራ ክልል ጠቅላይ ፍርድ ቤት ዛሬ ክሳቸውን በንባብ አሰምቷል።
የህዳር 27ቱ ንቅናቄ የተባለው ቡድን የፖሊት ቢሮ አባል ኤልአሚን ሺንግራይ ንግግሩ የተቋረጠበት ምክንያት ወታደራዊው ደርግ ቃሉን ባለማክበሩ ነው ብለዋል።
ይቅርታ፣ ቀደም ሲል አዳነች ያነበበችልን ዜና አስቴር ዘገራ ያለከችበት ነው። ይኸውም በመጽሔት ክፍል ነው የሚቀርበው። አሁን ቆንጅት ወደ ጀመረችው ዘገባ ርዕስ ወይም መንደርደሪያ እንሂድ። የሱዳን የሽግግር ወታደራዊ ምክር ቤት ተቃዋሚዎቹ ሀርቱም በሚገኘው ዋና ወታደራዊ ጽህፈት ቤት ያደረጉትን ከበባ እንዲያነሱ ራሳቸውንም ከዚያ እንዲያርቁ ጠይቋል። መንገዶቹ አሁኑኑ እንዲከፈቱና በአካባቢው የተቀመጡት መሰናክሎችም እንዲነሱ ወታደራዊ ምክር ቤት ዛሬ ባወጣው መግለጫ አሳስቧል። የሱዳኑ ወታደራዊ ምክር ቤት ማስጠንቀቂያ ያወጣው ስልጣን ለሲቪል መንግስት አላስረክብም በማለቱ ከተቃዋሚዎቹ ጋር ያደረገው ውይይት በተቋረጠ ማግስት ነው። የአሜሪካ ድምፅ ራዲዮ ዘጋቢ ጄምስ በቲ ያጠናቀረውን ዘገባ ቅድም ቆንጅት ጀምር አድርገዋለች። አሁን ሙሉውን ትሄደዋለች።
የህዳር 27ቱ ንቅናቄ የተባለው ቡድን የፖሊት ቢሮ አባል ኤልአሚን ሺንግራይ ንግግሩ የተቋረጠበት ምክንያት ወታደራዊው ደርግ ቃሉን ባለማክበሩ ነው ብለዋል።
And what happened now, there is some delay in their part.
አሁን የሆነ ያለው ግን በእነሱ በኩል ሂደቱ እየተጓተተ ነው። በሁለተኛ ደረጃ ደግሞ የጦር ሠራዊቱ የአልበሺር ሥርዓት አካል የሆኑ ፓርቲዎችን እያነጋገረ ነው። በተቃዋሚ ሰልፈኞች ዘንድ የጦር ሠራዊቱ ከአምስት ቀናት በፊት የገባውን ቃል ከልቡ ተግባራዊ አያደርግም የሚል ጥርጣሬ አድሮባቸዋል።
አሁንም ቢሆን ወታደራዊው ምክር ቤት ከተቃዋሚዎች ጋር ያሉትን ችግሮች በሙሉ አንስቶ ለመነጋገር ዝግጁ ይሆናል ብለን ተስፋ እናደርጋለን ያሉት ኤልአሚን ሻንግሬ በዚያው በአልበሽር የጊዜ ሰሌዳ እንቀጥላለን ካሉ ግን ጥሩ አይሆንም ብለዋል። ከሲቪሉ በኩል በሽግግር መንግስት ውስጥ እንዲካተቱ የሚፈልጉ ሰዎች ይኖሩ ይሆን ወይ ተብለው ተጠይቀው ነበር። እሱ በይደር ተይዟል ነው ያሉት።
They said now let us finish this first which is to make sure that the military
ይህን ያደረጉት መቅደም ያለበትን እናከናውን በሚል ነው። ወታደራዊ ምክር ቤት ቀዳሚውን ጉዳይ ይፈጽም። ያም ስልጣንን ለሱዳናውያን ባለሙያዎች ማህበር ማስረከብ ነው። የብዙሃኑ የሱዳን ህዝብ ድጋፍ ያለው ህዝቡን የሚወክለው ብቸኛው አካል የሱዳናውያን ባለሙያዎች ማህበር ነው።
ሌላ የተኛውም አካል ቢሆን የሱዳንን ህዝብ ወክሎ መናገር አይችልም ሲሉም አክለዋል።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የሽሪላንካ ባለስልጣኖች እንደሚሉት ትላንት በአብያተ ክርስቲያንና በሆቴሎች ላይ ለተፈጸመው ጥቃት ተጠያቂው በዓለም አቀፍ መረብ የታገዘ አገር በቀል ጽንፈኛ ቡድን ነው። በጥቃቱ 290 የሚሆኑ ሰዎች አልቀዋል፣ 500 የሚሆኑት ደግሞ ቆስለዋል። የሀገሪቱ የጤና ጥበቃ ሚኒስትር ራጀታ ሰኔራትና የአጥፍቶ መጥፋት ጥቃቱን የፈጸመው ናሽናል ተውሂድ ጃማት የተባለ ድርጅት መሆኑን ዛሬ ተናግረዋል። ዓለም አቀፍ መረብም እንደነበረበት ገልጸው ካለሱ እርዳታ ጥቃቱ ባልተሳካ ነበር ብለዋል። ባለሥልጣኑ አያይዘውም በሶስት አብያተ ክርስቲያናትና በሶስት ሆቴሎች ላይ ጥቃት ያደረሱት ሰባት አጥፍቶ ጠፊዎች ሲሆኑ ሁሉም የሽሪላንካ ዜጎች ናቸው ብለዋል። አንድ ትልቅ መኪና ትላንት ጥቃት ከደረሰባቸው አብያተ ክርስቲያን በአንዱ አጠገብ ላይ ዛሬ ፈንድቷል። ፖሊሶች በመኪናው ላይ የነበሩትን ቦምቦች ለማምከን ቢሞክሩም ቦምቦቹ መፈንዳታቸው አልቀረም። የደረሰ ጉዳት የለም ተብሏል።
ዩናይትድ ስቴትስ ከኢራን ነዳጅ ዘይት በሚገዙ አምስት ሀገሮች ላይ የጣለችው ማዕቀብ ዛሬ አብቅታለች። ዓላማው የኢራን ዋናው የብሔራዊ ገቢ ምንጭን በመቁረጥ ወታደራዊ ወረራ እንድታቆም ጫና ለማሳደር ሲባል ነው ተብሏል። የዋይት ሀውስ ቤተ መንግስት ባስታወቀው መሰረት ፕሬዚዳንት ዶናልድ ትራምፕ ወዳጅ በሆኑ ጃፓን፣ ደቡብ ኮሪያና ቱርክ ላይ እንዲሁም በቻይናና በህንድ ላይ ማዕቀብ ያለመጣል ውሳኔያቸውን አንስተዋል። ኢጣሊያ፣ ግሪክና ታይዋን በፊቱንም ቢሆን ከኢራን ነዳጅ ዘይት እንዳይገዙ ከዩናይትድ ስቴትስ የቀረበውን ጥሪ ተቀብለዋል። መላ የኢራን ነዳጅ ዘይት ከዓለም ገበያ ሲርቅ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች የነዳጅ ዘይትን አቅርቦት ለማሟላት የሚያስችል እርምጃ ለመውሰድ መስማማታቸውን ዩናይትድ ስቴትስ ገልጣለች። ይህ ውሳኔ የተወሰደው የኢራን ነዳጅ ዘይት ሙሉ በሙሉ ወደ ውጭ እንዳይላክ በማገድ የመንግስቱን ዋና የገቢ ምንጩን ለማሳጣት ነው ሲል የዋይት ሀውስ ቤተ መንግስት መግለጫ አመልክቷል።
ቮሎዲሚር ዘለንስኪ የተባሉ የ41 ዓመት ዕድሜ የቴሌቪዥን ተዋናይ ትላንት በተካሄደው የዩክራይን ፕሬዚዳንታዊ ምርጫ በከፍተኛ ድምፅ አሸንፈዋል። በመጨረሻው የድምፅ ቆጠራ 73 ከመቶ ድምፅ እንዳገኙ ተገልጿል። ከተወዳዳሪያቸው የወቅቱ ፕሬዚደንት ፔትሮ ፖሮሾንኮ ወደ 3 እጥፍ በሚጠጋ ድምፅ ልቀዋል። ዘለንስኪ ትላንት ማታ ኪቭ ላይ ለተሰበሰቡ ህዝብ ሲናገሩ አብረን አሸንፈናል፣ ሁላችሁንም አመሰግናለሁ። ብዙም መናገር አያስፈልግም፣ ለማመስገን ብቻ ነው የፈለግኩት ብለዋል። መሸነፋቸውን ትላንት ማታ በጸጋ የተቀበሉት ፖሮሾንኮ ዘለንስኪን እንኳን ደስ ያሉት ካሉ በኋላ ስልጣኑን እለቃለሁ፣ ነገር ግን ከፖለቲካ እንደማልወጣ በአጽንኦት ማስታወቅ ፈልጋለሁ ብለዋል።
የፓኪስታንና የኢራን መሪዎች የድንበር ጸጥታ ትብብራቸውን ለማስፋት ተስማምተዋል። ዓላማው በሁለቱም አገሮች ላይ ጥቃት የሚያደርሱ አሸባሪ ቡድኖችን ለመዋጋት ነው ተብሏል። በጦርነት በዳሸቀችው ጎረቤታቸው አገር አፍጋኒስታንም ሰላም በማምጣት ተግባር ለመርዳት ቃል ገብተዋል። የኢራን ፕሬዚዳንት ሐሰን ሩሃኒ እና የፓኪስታን ጠቅላይ ሚኒስትር ኢምራን ኻን የጋራ ጸጥታን፣ ኢኮኖሚንና የንግድ ግንኙነታቸውን ለማጠናከር ጉዳይ ላይ ኢራን ከተነጋገሩ በኋላ ጋዜጣዊ ጉባኤ አካሂደዋል። በተለይም በድንበር አካባቢ ባሉት ቦታዎች ላይ የጸጥታና የስለላ ትብብራቸውን ለማስፋፋት ተስማምተዋል። የጋራ ድንበሮቻችንን አሉ ለመጠበቅም የጋራ ፈጥኖ ደራሽ ኃይል መስርተናል ሲሉ ሩሃኒ ተናግረዋል። የሃን የኢራን ጉብኝት የሁለቱን አገሮች የጋራ ግንኙነትን በማጠናከር ተግባር ወሳኝ ሚና ይኖረዋል ሲሉም የኢራኑ መሪ አስምረውበታል። የፓኪስታን ጠቅላይ ሚኒስትር ሃንም የድንበር ጸጥታ ጉዳይ በውይይቱ አብይ ቦታ መያዙን ጠቁመዋል። ከቅርብ ጊዜያት ወዲህ በሁለቱም አገሮች ስለደረሱት የአሸባሪዎች ጥቃት አንስተዋል።
አድማጮች፣ የምሽቱ ዜናችን እዚህ ላይ አብቅቷል።
በዜና የጀመረው ፕሮግራማችን በ19ና በ5 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል።
በድጋሚ መልካም ምሽት የምናስተናግዳችሁ እኔ አዳነች ፍስሐዬና
አዲሱ አበበ ነን።
የህዝብ ለህዝብ ውይይት በአምቦ ከተማ ተካሄደ።
ከዚህ ቀደም እንዳደረግነው ሁሉ አሁንም አንድነታችንን አጠናክረን ይበልጥ የበለጸገች ዲሞክራሲያዊት ፍትህ የተረጋገጠባት አገራዊ ክብሯ ከፍ ያለ አንድነቷ የማይነቃነቅ ኢትዮጵያን ለመፍጠር በጋራ እንሰራለን።
የኦሮሞ ዴሞክራሲያዊ ፓርቲና የአማራ ዴሞክራሲያዊ ፓርቲን ከዚህ በፊት ከነበራቸው መልካም ግንኙነት በላቀ ደረጃ በማደስ አብረው ተባብረው በመስራት ሌሎች የኢትዮጵያን ህዝቦች፣ ሌሎችንም የፖለቲካ ድርጅቶች በማሰባሰብ ጠንካራ ኢትዮጵያን የመፍጠር ዓላማችን ለማሳካት ጠንክረን የምንሰራ መሆኑን በድጋሚ ቃል ልገባላችሁ እወዳለሁ።
የመጀመሪያው ተናጋሪ የኦሮሚያ ክልል ምክትል አስተዳዳሪ አቶ ሽመልስ አብዲሳ ሲሆኑ ቀጥሎ የተሰሙት ደግሞ የአማራ ክልል አስተዳዳሪ ዶክተር አምባቸው መኮንን ናቸው።
የሁለተኛው አጋማሽ ቀዳሚ ቅንብር ነው። አሁን የዕለቱ አብይ ርዕስ ዘገባ።
270 ሰው የተገደለበትና ወደ 450 ሰዎች የቆሰሉበት የትናንቱ የሽሪላንካ ጥቃት በድፍን ዓለም እየተወገዘ ነው። ዝላቲ ሳሆክ ያጠናቀረችውን ዘገባ ሰለሞን አባቴ ያቀርባል።
የትናንቱን የምዕራባውያን አብያተ ክርስቲያን የትንሣኤ ዕለት ሽሪላንካ ያስተናገደችው በደምና በመረረ ሐዘን ነው። በዋና ከተማይቱ ኮሎምቦ እንዲሁም በኔጎምቦና ባቲካላዋ ከተሞች ባሉ አብያተ ክርስቲያንና በታላላቅ ሆቴሎች ላይ የተጣሉት አደጋዎች ዓለምን አስደንግጠዋል። ብዙ ደም ያፈሰሱት 8ቱ ተከታታይ ፍንዳታዎች በፋሲካው ብርሃን ላይ የከበደ ጥላ አሳርፈዋል። ከተገደሉት 207 ሰዎች 30ዎቹ የሌሎች አገሮች ዜጎች ናቸው። ፖሊስ ጠርጥሬያቸዋለሁ ያላቸውን በቁጥጥር ስር ማዋሉን አሳውቋል። የሮማው ሊቀ ጳጳስ አቡነ ፍራንሲስ ለጸሎት በተሰበሰቡ ሰዎች ላይ እጅግ በከበረው በዓላቸው ዕለት ስለ ተፈጸመው ጥቃት ራሳቸውን ከተጎጂዎች ጎን አቁመዋል።
All those who were tragically killed, I entrust to the Lord, and I pray for the injured.
በዘግናኝ ሁኔታ የተገደሉትን ሁሉ እነሆ በጌታ እጅ አኖራለሁ። በአሳዛኙ አጋጣሚ ስለ ተጎዱና መከራ ስለ ደረሰባቸው ሁሉም እጸልያለሁ።
በትንሣኤው በዓል ማለዳ ቁጣቸውን ካሰሙ መሪዎች መካከል የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ አንዱ ናቸው። የኮሎምቦ ባለሥልጣናት በሀገሪቱ ላይ የሰዓት እላፊ ገደብ ደንግገዋል። ማኅበራዊ ሚዲያንም ላልተወሰነ ጊዜ ዘግተዋል። መንግሥት እየወሰዳቸው ስላሉ እርምጃዎች የሽሪላንካ ጠቅላይ ሚኒስትር ራኒል ዊክሬሜሲንግሄ መግለጫ ሰጥተዋል።
በጥቃቱ ላይ የተሳተፉ ሁሉ እንዲያዙ ትዕዛዝ ሰጥተናል። ጉዳዩን ለያዙት ባለሥልጣናት ሁሉንም አቅምና ሥልጣን ሰጥተናል። ለእንዲህ አይነት ምግባር ትዕግስት የለንም።
ለጥቃቱ እስካሁን ኃላፊነት የወሰደ አካል ባይኖርም የሀገሪቱ የመከላከያ ሚኒስቴር ግን ፍንጮች እንዳሉት ጠቅሶ አንድ ጽንፈኛ ነው በሚለው ሃይማኖታዊ ቡድን ላይ ሙሉ ትኩረቱን አሳርፏል። ከአደጋዎቹ ብዙዎቹ የተጣሉት በአጥፍቶ ጠፊዎች ቢሆንም ግንኙነት አላቸው የሚሏቸውን 8 ሰዎች መያዛቸውንና ሌሎችንም የማደን ዘመቻቸውን መቀጠላቸውን የጸጥታ ባለሥልጣናቱ ተናግረዋል። የመከላከያ ሚኒስትር ደኤታው ዲኔንድራ ሩዋን ውጀዋርደን የዚህ ጥቃት ውርጅብኝ የነማን እጅ ሥራ እንደሆነ አውቀናል ብለዋል።
በአሁኑ ሰዓት የወንጀል ምርመራ መምሪያው፣ ፖሊስና 3ቱ ጥምር ኃይሎቻችን ሁሉንም ክትትል እያደረጉ ናቸው። በዚህ አስከፊ የሽብር ጥቃት ውስጥ እጃቸው ያለ ሁሉ በተቻለ ፍጥነት በቁጥጥር ስር እንዲውሉ ይደረጋል። አውቀናቸዋል። ባለሥልጣናቱ ማስፈላጊውን ምርመራ ሁሉ አካሂደው የተጠርጣሪዎቹን እጆች ይይዛሉ።
የሽሪላንካ የእርስ በርስ ጦርነት የዛሬ 10 ዓመት አካባቢ ከቆመ ወዲህ እንዲህ የሰፋና የከፋ ጥቃት ሲፈጸም የትናንቱ የመጀመሪያው ነው። የኮሎምቦ ነዋሪ ማንጌላ ኩሩናራንቴ በአደጋው መደንገጡን ተናግሯል።
ለሰላሳ ዓመታት በዘለቀው የእርስ በርስ ጦርነት ወቅት ኮሎምቦ ውስጥ ፍንዳታዎች የተለመዱ ነበሩ። አውሮፕላን ጣቢያው ላይ፣ በማዕከላዊው ባንክ ላይ በየወቅቱ ጥቃቶች ይፈጸሙ ነበር። አሁን ግን ሰላም ከወረደ 10 ዓመት ሆነና ሰላሙን ደግሞ ለመድ ነው።
ከጥቃቱ ወዲህ በሽሪላንካ ዓለም አቀፍ አውሮፕላን ጣቢያና በሌሎችም ቁልፍ ቦታዎች ላይ የጸጥታ ኃይሎቹ ጥብቅ ቁጥጥርና የተጠናከረ ጥበቃ እያካሄዱ ናቸው።
ሰለሞን እናመሰግናለን። ወደ መጀመሪያው ቅንብር እንለፍ። ዓለም አቀፉ ማኅበረሰብ የሀገሪቱን ወቅታዊ ሁኔታ አስመልክቶ ያለው ግምገማ በአንዳንድ የአገሪቱ ተንታኞችና ፖለቲከኞች ከሚንጸባረቀው የተለየ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። በሀገሪቱ ያለው የፖለቲካ አለመረጋጋትም አንዳንድ የኢትዮጵያ ፖለቲከኞች በሚያስቡት ደረጃ አለመሆኑን ነው ጠቅላይ ሚኒስትሩ ያብራሩት። ጠቅላይ ሚኒስትር አብይ አህመድ ዛሬ ከወራት በፊት ካቋቋሙት ገለልተኛው የፕራይቬታይዜሽን አማካሪ ምክር ቤት ጋር ተወያይተዋል። እስክንድር ፍሬው ተከታትሎታል።
በርካታ ዓለም አቀፍ ተንታኞችና አንዳንድ ኢትዮጵያውያን ተንታኞች እንደዚሁም ፖለቲከኞች ወቅታዊውን ሁኔታ የሚመለከቱት በተለያየ መነጽር ይመስላል። ዓለም አቀፉ እይታ አምናን ከዘንድሮ ያነጻጽራል። አምና ከለውጡ በፊት እንደ አገር ለመቀጠል ሁለት ያስቸኳይ ጊዜ አዋጅ ያስፈልጋትን፣ በአስር ሺዎች የታሰሩባትን፣ በርካቶች የተገደሉባትን፣ በመቶ ሺዎች የተሰደዱባትን አገር ከአሁኗ ጋር ያወዳድራል። ሐሳብን በነጻነት መግለጽን ጨምሮ የፖለቲካ ምህዳሩ ጠባብ እንደነበርም ይመለከታል። እናም የአሁኗ ኢትዮጵያ ቢያንስ ከአምናዋ እንደምትሻል የሚተነትነው በዚህ አይነት ንጽጽር ነው። ወቅታዊውን ሁኔታ ከዚህ ተቃራኒ በሆነ መንገድ የሚተነትኑ አንዳንድ ኢትዮጵያውያን ተንታኞችና ፖለቲከኞች መኖራቸው ግን ግልጽ ነው። የእንደዚህ አይነቶቹ ተንታኞች ምልከታ አምናን ከዘንድሮ አያነጻጽርም። በደምደሚያቸውም ቢያንስ ከአምናው የተሻለ ሁኔታ እንዳለ የሚገልጽ አይመስልም። የጠቅላይ ሚኒስትር አብይ አህመድ የዛሬ አስተያየትም ይህንኑ መነሻ ያደረገ ነው። አንዳንድ የመንግስት ተቋማትን በከፊል ወደ ግል ይዞታ ለማዘዋወር እየሰሩ ያሉት ጠቅላይ ሚኒስትር ከቀረቡላቸው ጥያቄዎች አንዱ በወቅታዊው ሁኔታ ምክንያት የውጭ ባለሀብቶች ላይመጡ ይችላሉ የሚል ነበር። በአገሪቱ ያለው የፖለቲካ አለመረጋጋት በአንዳንድ ኢትዮጵያውያን ፖለቲከኞች በሚገለጸው ደረጃ አለመሆኑን ያስረዱት ጠቅላይ ሚኒስትሩ የዓለም አቀፉ ማህበረሰብ እይታም ከእርሳቸው ግምገማ ጋር ተመሳሳይ መሆኑን ያብራሩት።
አሁን ያለው የፖለቲካ አለመረጋጋት ፖለቲከኞች እንደሚያስቡት ነው ወይ? ኢንቨስተሮች የሚያስቡት ነው ጥያቄ። በውስጥ ያሉ ፖለቲከኞች ካላቸው ከፍተኛ የኢንፎርሜሽን ውስንነት ስጋት ይታይባቸዋል። በአፍሪካ ውስጥ ተስፋ ካላት ብንሰራባት ከምታዋጣ ሀገር ተብላ የምታሰበው ኢትዮጵያ ናት። ከጫፍ ጫፍ ዓለምን ብትዞሩ ማንኛውም ኢንቨስተር ይነግራችኋል። እዚህ ያለን ሰዎች ያን አፕሪሼት ማድረግ አንችልም፣ ምክንያቱም አፕሪሼት ማድረግ አልተፈጠረብንም፣ ኬት እናመጣዋለን። ዓለም ላይ ያለ ግን የትኛውም አናሊስት ይሄን ይገነዘባል። ስለዚህ አሁን ያለ የኢትዮጵያ ፖለቲካ ሁኔታ ለስራ ይመቻል ብለው ያስባሉ። ግን እሱ ብቻ አይደለም። እሱ ብቻ ሳይሆን አንደኛ ታሪክ ይታያል። ኢትዮጵያ ውስጥ ምን ያክል ኢንቨስተር መጥቶ ተቀምጦ ተዘርፎ ከስሩ ወጣ የሚል ነገር ያያሉ። በንጉሱ ጊዜ የነበረውን የመንግስት ለውጥ ፕራይቬት ሴክተር ያስከተለውን አደጋ የሚያስከትል ትሬንድ ባለፉት 20 30 40 ዓመታት አሉ ወይስ የሉም አንዱ የሚታይ ነገር ነው። ሁለተኛው ሰው ለምሳሌ ሳውዲ ላይ በረሃ አካባቢ ለማልማት የኢሪጌሽን ስራ ሞክረው ነበር። ሀብቱም ማሽኑም ምናምኑም አለ፣ ግን ሰው የለም። ሰው የመጣ እንደሆነ የሚፈልገው ቤት፣ የሚፈልገው መኪና፣ የሚፈልገው ደሞዝ ከፍተኛ ስለሆነ አልተሳካላቸውም። ከእኛ አንጻር በጣም ከፍተኛ የሰው ኃይል ስላለ በቀላሉ ስራውን መስራት ይቻላል ብሎ ያስባሉ። ሶስተኛው ኢኮኖሚው እያደገ ያለበት ፌስ እና የመሸከም አቅሙ ማርኬቱን ጨምሮ ማለት ነው። እኛን ሲያዩ የኢስት አፍሪካን ኢንቴግሬሽን ኦፖርቹኒቲ ያሉ ኢትዮጵያን እንደ ሴንተር ያዩና እዚህ ብናመርት በአቅራቢያችንም ሰፊ ማርኬት አለን፣ ርቀን ለመሄድም በተለይ ባቡሩን ከተጠቀም ያዋጣል ብለው ስለሚያስቡ ብዙዎች ፍላጎት አላቸው። እንደ መንግስትም እንደ ግልም ፍላጎት አላቸው። ለዚህ ነው ጥያቄ ሲነሳ የነበረው፣ እኛም ጋር ጥያቄ ይነሳል።
ይህም ሆኖ ግን በጥያቄው የተጠቀሰውን ስጋት ቸል ማለት እንደማያስፈልግ ጠቅላይ ሚኒስትሩ ጠቁመዋል።
ኮንሰርኑ ይመስለኝ ውስጣዊ ነገራችንን ካላረጋጋንና ካላስተካከል የውጮች አንደኛ ደፍሮ አይመጡም፣ ቢመጡም ደግሞ በጉልበት አይመጡም የሚል ነው። ትክክል ነው። የቤት ማስተካከል አለብን። ካላስተካከል እንኳን የውጭ ሰው እኛ ኮንፊደንስ በሌለን ጉዳይ ሌላ መጥቶ ይሰራልን አይችልም። ኮንሰርኑ ትክክል ነው። ሐሳቡ ግን ውጭ እንደዛ አይደለም።
የጠቅላይ ሚኒስትር አብይ አህመድ መንግስት እየወሰዳቸው ካሉ ርምጃዎች አንዱ የኢኮኖሚ ዘርፍ ማሻሻያ ነው። የዚህ የማሻሻያ ሂደት አንዱ አካል ደግሞ የመንግስት የልማት ድርጅቶችን በከፊል ወደ ግል የማዘዋወር እንቅስቃሴ ነው። በዚህ ሂደት ውስጥ የሚያግዝ የአማካሪ ምክር ቤት ማቋቋማቸውም ይታወሳል። ጠቅላይ ሚኒስትሩ ታዋቂ ፖለቲከኞችን፣ አንጋፋ የንግድ ሰዎችን፣ የኢኮኖሚ ባለሙያዎችንና ሌሎችንም ላካተተው ምክር ቤት እንደተናገሩት ሁሉም ነገር መስመር ይዞ እየሄደ ነው። እናም አትስጉ ያሉት ጠቅላይ ሚኒስትሩ ፉከራው አይሰራም ሲሉም ተናግረዋል። የሚሰሙ ፉከራዎች የሚያሳዩትም አለመቻልን እንደሆነ ነው የጠቆሙት። የመከከረን አስፈላጊነት በማንሳትም ከተመካከረን አሁን ያለውን ሁኔታ እንሻገራለን ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። አቶ በረከት ስምዖንና አቶ ታደሰ ካሳ ከህግ አግባብ ውጭ ውሎችን በመፈጸም በጥረት ኮርፖሬሽን ውስጥ ከ2.2 ቢሊዮን ብር በላይ አጥፍተዋል በማለት የክሱ አቃቢ ህግ ክስ መስርቶባቸዋል። የአማራ ክልል ጠቅላይ ፍርድ ቤት ዛሬ ክሳቸውን በንባብ አሰምቷል። አስቴር ምስጋናው ዝርዝር አላት።
ዛሬ የክልሉ አቃቢ ህግ በቀድሞ የጥረት ኮርፖሬት ከፍተኛ አመራር በነበሩት በአቶ በረከት ስምዖንና በአቶ ታደሰ ካሳ ላይ በአራት የሙስና ወንጀሎች ክስ መስርቷል። ተከሳሾቹ የጥረት ኮርፖሬት የቦርድ ሰብሳቢና ዋና ስራ አስፈጻሚ በነበሩበት ወቅት የማይገባ ጥቅምን ለማግኘትና ለማስገኘት ሲባል የህዝብ ሀብት የሆነውን የጥረት ኮርፖሬት ከደንብና መመሪያ ውጪ ውሎችን በመፈጸም ከ2.2 ቢሊዮን ብር በላይ ጉዳት እንዲደርስ አድርገዋል በማለት ነበር አቃቢ ህግ ክስ የመሰረተው። የክልሉ ጠቅላይ ፍርድ ቤት ሶስተኛ ምድብ ችሎት ክሳቸውን በንባብ ያሰማ ሲሆን በአንደኛ ክስ ላይ የተጠቀሰው ከዳሸን ቢራ ፋብሪካ አክሲዮን ማህበር ሽያጭ ጋር በተያያዘ ነበር። ፋብሪካው የማምረትም ሆነ የገበያ አቅም ያለው በቂ ጥናት ሳይካሄድ ለእንግሊዙ ዱየት ቢቨሬጅ በ50.14% ድርሻውን አሳልፎ በመሸጥ ከ1.8 ቢሊዮን ብር በላይ በጥረት ኮርፖሬት ላይ ጉዳት እንዲደርስ አድርገዋል ነው ያለው። በሁለተኛ ክስ ደግሞ ተከሳሾቹ የማይገባ ጥቅም ለማግኘት ሲባል የአዋጭነትና የዳሰሳ ጥናት ሳይካሄድ እንዲሁም የቦርድ ውሳኔ ሳይሰጥበት ዱቬንቱስ ዊንድ ቴክኖሎጂ ኃላፊነቱ የተወሰነ የግል ኩባንያ ጋር የመብራትና የውሃ ቆጣሪ ለማምረት ከህግ አግባብ ውጭ ውል ተይዟል። ኩባንያው ምንም አይነት እንቅስቃሴ ሳያሳይ የባንክ ዋስትና፣ የግንባታ ቦታ ኪራይ፣ ለህንጻ ጥገናና መሰል በሚል ወጪ ከ210.2 ሚሊዮን ብር በላይ በኮርፖሬቱ ላይ ጉዳት እንዲደርስ አድርጓል ተብሏል። በሶስተኛና በአራተኛ ክሶች ላይ የተነበበው ደግሞ ከዱቬንቱስ ዊንድ ቴክኖሎጂ ኃላፊነቱ የተወሰነ የግል ኩባንያ ጋር በተያያዘና በጥረት ኮርፖሬት ስር ያሉ አክሲዮኖችን ሁለቱ ተከሳሾች የኮርፖሬቱን ጥቅም ማስጠበቅ ሲገባቸው የባንክ ዕዳና የብድር ዋስትና ግዴታ በመግባት ከጥረት ኮርፖሬት አካውንት እንዲከፈል አድርገዋል። በዚህም ኮርፖሬቱ ወደ 149 ሚሊዮን ብር የሚጠጋ ጉዳት ደርሶበታል በሚል በዋና ወንጀል አድራጊነት ክስ መስርቶባቸዋል። በሁለተኛና በሶስተኛ ክሶች ላይ የዱቬንትስ ዊንድ ቴክኖሎጂ ኃላፊነቱ የተወሰነ የግል ኩባንያ መስራችና ባለቤት አቶ ዳንኤል ይግዛው ተካተውበታል። ተከሳሾቹ በቀረቡት ክሶች ላይ መቃወሚያቸውን በጽሁፍ ለፍርድ ቤቱ ያቀረቡ ሲሆን ፍርድ ቤቱ በክሱ መቃወሚያና በተነሱ ነጥቦች ዙሪያ ብይን ለመስጠት ለግንቦት 2/2011 ዓ.ም ቀጠሮ ይዟል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር እንደዘገባው አመሰግናለሁ። ከእግር ኳስ ጨዋታ ጋር ተያይዞ በአዋሳ ከተማ በተፈጠረ ግጭት ፖሊስ እጃቸው አለበት ያላቸውን 37 ሰዎች ማሰሩን አስታውቋል። በተፈጠረው የጸጥታ ችግር የሞተ ሰው ባይኖርም 18 ሲቪሎች መጎዳታቸውን ግን ፖሊስ አረጋግጧል። የከተማዋን ሰላም የሚያደፈርስና ለግል ጥቅሙም በውስጧ ሽብር የሚፈጥር ቡድን አለ ያለው የከተማው ፖሊስ ሁኔታውም በምርመራ ሲረጋገጥ ይገለጣል ነው ያለው። ቅዳሜና እሁድ እንዲደረጉ መርሃ ግብር የተቆረጠላቸው ሁለት ጨዋታዎችም ለከተማው ሰላምና ጸጥታ ሲባል መሰረዛቸውን የከተማው ባህል ቱሪዝምና ስፖርት መምሪያ ገልጧል። ከሐዋሳ ዮናታን ዘብዴዎስ ተጨማሪ ዘገባ አለው።
በአንደኛው ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታ በሐዋሳ ከተማ እንዲካሄዱ መርሃ ግብር የተያዘላቸው የደቡብ ፖሊስና የወላይታ ድቻ ጨዋታ ከመጀመሩ ከ30 ደቂቃ በፊት በተፈጠረው ግጭት ጨዋታው መሰረዙን ፖሊስ ዛሬ በሰጠው መግለጫ አስታውቋል። እንዲሁም ይሁድ ቀን እንዲጫወቱ ቀጠሮ ተቆርጦለት የነበረው የአዋሳ ከተማና የቅዱስ ጊዮርጊስ ጫዋታም ፖሊስ ኃላፊነት ያልወሰደም በማለቱ ጫዋታው በእለቱ ሳይደረግ ቀርቷል። ፖሊስ እንዳለው ቅዳሜ ዕለት ከጫዋታው ጋር በተያያዘ በከተማ በተፈጠረ ግጭት 18 ሲቪሎች ላይ ቀላልና ከባድ ጉዳት ደረሰባቸው ሲሆን ተደብድባ በሞተር ሳይክል ተጎድታለች ያሏት አንድ ሴት ልጅ ግን ከባድና ዘግናኝ ጥቃት ደርሶባታል። በመጀመሪያ የሕክምና አገልግሎት ሲሰጣት ከነበረው አዳሪ ሆስፒታል ወደ ሪፈራል ሆስፒታል ተልካ ሕክምናውን ይዛ የተከታተለች መሆኗን ገልጿል። ሰዎች ሞቷል ተብሎ በማህበራዊ ሚዲያ ተናፈሰው ወሬ አሉባልታ ነው ሲል ፖሊስ አስተባብሏል። ጥቃት ደረሰባቸው ሰዎች የደቡብ ፖሊስ ደጋፊ የሆኑ የወላይታ ድቻ መግለጫው የገለጸው ነገር የለም። ግን ግጭቱ የተፈጠረው በደቡብ ፖሊስና በወላይታ ድቻ እግር ኳስ ደጋፊዎች መካከል ነው ይላል። የከተማው አስተዳደር ፖሊስ መምሪያ ኃላፊ ኮማንደር መስፍን ዴቢሶ እንዳሉት የዘርፌና ንጥቂያ ወንጀል ተፈጽሟል ያሉት ኮማንደር መስፍን 10 ተሽከርካሪዎች መሰባበራቸውና ትልቅ ህንጻዎች መጠነኛ ጉዳት እንደደረሰባቸው ተናግረዋል።
በዚህ በሁለቱም እንትን ወደ 37 ሰዎች ይዘናል። የምርመራ ቡድኑ ተቋቁሟል። ያልተያዘም ይህን አመፅ ፈጽመው ካለ ለማወቅ የምርመራ ቡድን አቋቁመን የማጣራቱ ስራ እየተሰራ ነው ያለ።
ባንክ ቤትን መዝረፍ ጥረት ተደርጓል። ከተማው ሰላማዊ እንዳይሆንና ለግል ጥቅም ሲባል ከተማዋን የሚያሸብር አንድ ቡድን አለ የሚለው የከተማ ፖሊስ በምርመራ ሲረጋገጥ ይህንን ይፋ እንደሚያደርግ አስታውቋል። የከተማ ባህል ቱሪዝምና ስፖርት መምሪያ ኃላፊ አቶ ደስታ ዶግሶ በበኩላቸው ጨዋታዎቹ እንዲቋረጡ ተደረገው የከተማው ጸጥታ እንዳይታወቅና ሌላ ቀውስ እንዳይፈጠር በመፈለግ ነው ብሏል።
ውድድሩ ሲቋረጥ በአንድ በኩል በከተማ ደረጃ ሊያስከትል የሚችለውን አደጋና የጸጥታ መደፍረስ ታሳቢ ተደርጎ ምክክር ተደርጎበት ከፌዴሬሽን ጋር መግባባት ላይ ስለተደረሰ እንደሆነ ማየት የተቻለበት ሁኔታ ነው ያለው። እኩይ ዓላማ ባላቸው በህዝቦች ላይ በሚከሰተው ጸጥታ መደፍረስ የሚደሰቱ አካላት እዚህ ላይ ሆን ብሎ ሰሩት ስራ ጨዋታው ሳይከናወን ቀርቷል። በመለስተኛ ግጭት የተለያዩ ጉዳቶችም ጭምርት በሰውና በንብረት ላይ ተከስተዋል።
ግርግሩ ተስተዋለው በመሀል ፒያሳ ጨዋታው ይካሄዳል በተባለው አሮጌ ስቴዲየም፣ አሮጌ መናኸሪያ፣ ገበያና ቲቲሲ የተባሉ በሚጠሩ አካባቢዎች ነበርም ብሏል። ከተማው ዛሬ ወደ ተለመደው ሰላማዊ እንቅስቃሴ መመለሱና የቱሪስት መዳረሻዎችን ጨምሮ ሁሉም ማህበራዊ አገልግሎት ሰጪ ተቋማት አገልግሎት እየሰጡ መዋላቸውን ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። የአፋር ህዝቦች ፍትህና ዲሞክራሲያዊ ድርጅት በክልሉ እውቅና አግኝተው ከሚንቀሳቀሱ የፖለቲካ ድርጅቶች ውስጥ አንዱ ነው። ድርጅቱ የመጀመሪያ የሆነውን ጉባኤ ዛሬ አካሂዶ አመራሮቹን መርጧል። በወቅታዊ አገራዊና ክልላዊ ጉዳዮችም መክሯል። መስፍን አራጌ ዘገባ አለው።
የአፋር ህዝብ በአገር አቀፍ ደረጃ ለተገኘው ለውጥ መስዋዕትነት ቢከፍልም አሁንም ተጠቃሚነቱ አልተረጋገጠም ይላል የአፋር ህዝቦች ፍትሐዊና ዴሞክራሲያዊ ድርጅት። ድርጅቱ በሊቀመንበሩ በአቶ መሐመድ ዳውድ በኩል ለአባባሉ ማጣቀሻ አንድ ሁለት ብሎ ማሳያዎችን ይቆጥራል።
የአፋር ህዝብ የከፈለው መስዋዕትነት ያህል በክልሉም ተጠቃሚ አይደለም የምንለው አለምክንያት አይደለም። ምክንያቱም በመልካም አሰራር እጦት እና እንዲሁም በክልሉ ስር የሰደረው ሙስና በዚሁ ዋና ዋና ተጠቃሽ ናቸው። አሁን በኢትዮጵያ ውስጥ እየተደረገው ለውጥ አለ። ይህን ለውጥ ደግሞ አፋርን ደግሞ የኢትዮጵያ ህዝብ አካል እንደመሆኑ መጠን ደግሞ ይህን ለውጥ ወደ አፋር ማምጣት ነበረበት የምናምነው። ይሄ ለውጥ እስካሁን በአፋር ውስጥ አልተደረገም። የህዝብ ጥያቄም ነው፣ እነኛም ጥያቄ ነው።
ላለፉት 27 ዓመታት ስልጣን ላይ ተቀምጠው ከህዝቡ ይልቅ ለአንድ ፓርቲ ሲያገለግል የነበረ አመራር አሁንም በስልጣን ላይ መቀመጡን ድርጅቱ ያወግዛል። ችግሩንም ለጠቅላይ ሚኒስትር አብይ ማቅረባቸውንም ይገልጻሉ።
ስለዚህ እነዚህ መለወጥ አለበት። አፋር ህዝብ ደግሞ ብዙ ተበድሏል። አፋር ህዝብ ጥቅም አሳልፈው ሌላ ወገን የሰጡ ሰዎች ስለሆኑ እነዚህ ሰዎቹ መነሳት አለበት እና በዚህ ሰዎች መተካት አለበት። ራሱን ድክመት ያላሻሻለ ፓርቲ አሁንም ክልል እየመረጠ የሆነ ይህን ራስ ለመለወጥ ያልቻለውን ድርጅት አፋር ህዝብ ይለውጣል ብለን አንዳስ እምነትም የለን።
የእኛም መደራጀት ተደራጅቶም ወደ ሰላማዊ ትግል መግባት፣ የቅሬታ ምንጮችን መፍታት፣ የእድገት መሰናክሎችን ማስወገድ ነው የሚሉት አቶ መሐመድ እዚህ ደረጃ ለመድረስ እስከ ህይወት መስዋዕትነት መከፈሉን ያስታውሳሉ። ድርጅቱ በተለይ በኢትዮጵያዊነት ላይ ጽኑ አቋም እንዳለው ሊቀመንበሩ አስታውቀዋል።
እኛ አሁንም ቢሆን በኢትዮጵያዊነት የምንደረደ ጉዳይ የለም። ይሄ የታወቀ ነው። እንኳን እኛ መንፈሳዊ አባታችን ሱልጣን አሊምራ በሽግግር ጊዜም በተደረገው የሽግግር ጉባኤ ላይ እንኳን እኛ ግማሎቻችን እኛ ባንዲራ ኢትዮጵያ ባንዲራ ያውቁ ብሎ የተናገሩት ታሪካዊ ንግግር ነበር። ይሄ የሚያመለክተው እንግዲህ አፋር ህዝብ በኢትዮጵያዊነት የሚያምን ህዝብ ነው። በማከፋፈል ማናምንም ኢትዮጵያዊነትን ድርድር የሚናቀርበው ነገር አይደለም ማለት ነው። ነገር ግን የራሱን እድል ነው ለራሱ መወሰን፣ ይሄ መሆን ያለበት ጉዳይ ነው። የአፋር ህዝብ ይታገላል። ለዚህም ደግሞ መጽዋነት ብዙ መጽዋነት ከፍለናል። የራሱ ቋንቋ፣ የራሱ ባህል፣ የራሱ ማንነት ያለው ህዝብ ነው እና ይህን ደግሞ እንዲናቀር እንፈልግም።
የፖለቲካ አጀንዳ ይዘው በህዝብና ህዝብ መካከል ጥላቻን በሚነዙ ልዩነትን በሚያቀነቅኑ ቡድኖችና ግለሰቦች ምክንያት በቅርቡ በአማራ ክልል በኦሮሞና በአማራ በአፋር ክልል ደግሞ በአፋርና ኢሳ ህዝቦች መካከል የደረሰው ደም አፋሳሽ ግጭት አውግዘዋል። በተከሰተው ሰብአዊ ጉዳትም ሀዘኑን ገልጸዋል።
በዚህ በአፋርም በኢሳም አለ ኢትዮጵያውያን ሲባል እኮ ከሺ ዓመት በላይ አምሮ የምኖሩ ካልም ሆኑ ኦሮሞ ይሁን አማራ ይሁን ተወልደናል እኮ አንድ ላይ በቀደማችን አንድ ይሆናል እና ጥቂት ሰዎቹ የራሱ አዛንዳ ያሉ ሰዎች ይኖራል በዚህ እና ይህንን ደግሞ የኢትዮጵያ ህዝብ ያውቆታል። ስለዚህ አሁን ደግሞ ይህንን እኛ መርገብ እንዳለበት ሰላም እንዲሆን ፈልጓል።
ድርጅቱ በመጀመሪያ መደበኛ ጉባኤው ረጅሙን ጉዞ ሀ ብሎ መጀመሩን ጠቁሞ ዛሬ ሰመራ ላይ በተደረገው ጉባኤ 35 ማዕከላዊ ኮሚቴ 11 ስራ አስፈጻሚዎችንና 3 የኦዲትና ቁጥጥር ኮሚቴዎችን መርጧል። ባለ 11 ነጥብ የአቋም መግለጫ በማውጣት የተጠናቀቀው የድርጅቱ የመጀመሪያ ጉባኤ አገራዊና ክልላዊ ጉዳዮችን ዳሷል። የጠቅላይ ሚኒስትር አብይ አህመድ መንግስት በአንድ ዓመት ውስጥ ያስመዘገባቸውን ስኬቶች አድንቆ ድርጅቱ ከጎናቸው በመሆን ለተሻለ ሀገራዊ ግንባታ እንደሚሰራ አረጋግጧል። በቅርቡ በክልሉ ዞን 3 ገዋኔ ከተማ የመከላከያ ሰራዊት አባላት የተባሉ ግለሰቦች በአንድ ወጣት ላይ የፈጸሙትን ግድያ አውግዟል። ወንጀሉን ፈጻሚ ግለሰቦች የኢትዮጵያን መከላከያ ሰራዊት የሚወክሉ አይደሉም የሚለው መግለጫው ድርጊቱን ፈጻሚ ግለሰቦች ለህግ እንዲቀርቡ ጠይቋል። በግጭቶች ሰበብ በአፋርና በኢሳ መካከል የሚደረገው ግጭት ዘላቂ መፍትሄ እንዲቀመጥለት፣ በአገሪቱ በተለያዩ አካባቢዎች የሚደርሰው መፈናቀል እንዲቆምና መንግስት ለተፈናቃዮች በዘላቂነት እንዲያቋቁም ጠይቋል። አሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
እናመሰግናለን መስፍን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የምሽቱ ፕሮግራም ይቀጥላል። ከምሽቱ 3 ሰዓት ከ31 ደቂቃ ነን። አሁን ሁለተኛውን አጋማሽ እንጀምራለን። የህዝብ ለህዝብ ውይይት በአምቦ ከተማ
ኦሮሚያና አማራ ክልሎች የህዝብ ለህዝብ የውይይት መድረክ በአምቦ ተካሄደ። የኦሮሚያ ክልል ምክትል አስተዳዳሪ አቶ ሽመልስ አብዲሳ የአማራና የኦሮሞ ህዝብ ግንኙነት መጠናከር ኢትዮጵያን ከፍ ያደርጋል አሉ። የአማራ ክልል አስተዳዳሪ ዶክተር አምባቸው መኮንን ኦሮሚያ ክልል አዲስ አበባ ላይ ያለው ጥቅም ተግባራዊ እንዲሆን እንደሚሰሩ ተናገሩ። ናኮር መልካ የላከው ዘገባ ቀጥሎ ይቀርባል።
ትናንት በአምቦ ከተማ በተካሄደው የህዝብ ለህዝብ ውይይት ላይ ንግግር ያደረጉት የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ የኢትዮጵያ አንድነት መሰረት የህይወት መስዋዕትነት የተከፈለበት መሆኑን የአድዋ ካራማራ እና ሌሎችም የጋራ ድሎች ያሏቸውን በማስታወስ የኢትዮጵያ አንድነት ሁሉንም ብሔር ብሔረሰቦች ያሳተፈ ነው ብለዋል። የኦሮሞና አማራ ህዝብ ባለፉት ጊዜያት በነበረው ጭቆና ቄሮና ፋኖ ተዋድቀው ችግሩን ለመፍታት ባደረጉት ትግልና እምቦጭን ለመከላከል የጣናን ኬኛ ርብርብ ሁለቱን ህዝቦች አንድ አድርጎ ለኢትዮጵያኖች ነጻነት አምጥቷል ሲሉ ገልጸዋል። ስለ ሁለቱ ህዝቦች ግንኙነትም አብራርተዋል።
የአማራና የኦሮሞ ህዝብ ግንኙነት ኢትዮጵያን ያጠናክራል። የአማራና የኦሮሞ ህዝቦች ግንኙነት መጠናከር ኢትዮጵያን ከፍ ያደርጋታል። ሌሎች ብሔር ብሔረሰቦችን ጥላ ከለላ ይሆናል። ስለዚህ አንድነት የሚጠናከር እንጂ ወደኋላ መሄድ አይደለም። ከዚህ ቀደም እንዳደረግነው ሁሉ አሁንም አንድነታችንን አጠናክረን ይበልጥ የበለጸገች ዲሞክራሲያዊት፣ ፍትህ የተረጋገጠባት፣ አገራዊ ክብሯ ከፍ ያለ፣ አንድነቷ የማይነቃነቅ ኢትዮጵያን ለመፍጠር በጋራ እንሰራለን።
ለአንድነት መስራት የጀግኖች ተግባር ነው፣ ጥላቻና ቂም በቀል የሰነፎችና ፈሪዎች መገለጫ ነው ያሉት ምክትል ርዕሰ መስተዳድሩ ለወደፊቱ በጋራ ለመስራት ስላቀዱትም ተናግረዋል።
የህዝብ ለህዝብ ግንኙነቱን ይበልጥ እናሰፋለን። የህዝብ ለህዝብ ግንኙነት ለሁሉም ኢትዮጵያን ይበጃል። መሪዎች ኖሩ አልኖሩ ኢትዮጵያ ትቀጥላለች። በባህር ዳር የተዘራው ዘር በቅሎ አብቦ ኢፍትሐዊነትን፣ ጸረ ዲሞክራሲን ፈንግሎ ጥሏል። አምቦ ላይ የሚዘራው ዘር ይበልጥ መቀራረብን፣ አንድነትን፣ ዋና ስራችንን ልማትን፣ ብልጽግናን የምናረጋግጥበት ሰላማችንን የምናረጋግጥበት ለዚህም ዘር ዛሬ የምንዘራበት እንደሚሆን ኢትዮጵያን ከዚህ በላይ ከፍ አድርገን በአንድነት ማማ ላይ እንደምናቆማት ላረጋግጥላችሁ ወዳለሁ።
በተለያዩ ችግሮች ከኦሮሚያ ክልል የተፈናቀሉ ዜጎችንም በቅርብ ጊዜ ወደ ቤታቸው እንመልሳቸዋለን ያሉት አቶ ሽመለስ አፈናቃይነት የተሸናፊዎች ተግባር ነው ብለዋል። የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን ከዚህ በፊት አመራሮች በመለያየታችን ሁለቱ ህዝቦች ያላቸው አቅም እንዲዳከምና ለተለያዩ ችግሮች እንዲጋለጡ አድርጎናል። የብሶት ገፋፍቶን መለያየተን ሲሰብክ የነበረ ኃይል እንዲሰበር በማድረግ ህብረት በመፍጠራችን በአጭር ጊዜ ውስጥ የጋራ ድል መጎናጸፍ ችለናል ብለዋል። የኦሮሞና አማራ ህዝብ ህብረት ለጠንካራ ኢትዮጵያም አማራጭ የሌለው መፍትሄ ነው በማለት በመካከላቸውም አለመግባባት እንደሌለና ተባብሮ የመስራትን አስፈላጊነት ገልጸዋል።
አካምጀርቱ ኡማኒ ኦሮሞፊ ኡማኒ አማራ ኦቦሎኒ ራኮን እንጂሩ ኑቲ ቶኮ ኦሮሚፋት ኑትኑ ቢካ የኦሮሞና የአማራ ህዝቦች ግንኙነት ለኦሮሞና ለአማራ ህዝቦች ችግሮች ብቻ ሳይሆን ለኢትዮጵያም ችግሮች ታላቅ መፍትሄ መሆኑን በጽኑ እናምንበታለን። በመሆኑም የተጀመረው ተጠናክሮ እንዲሄድ እናደርጋለን። የኦሮሞ ዲሞክራሲያዊ ፓርቲና የአማራ ዲሞክራሲያዊ ፓርቲም ከዚህ በፊት ከነበራቸው መልካም ግንኙነት በላቀ ደረጃ በማደስ አብረው ተባብረው በመስራት ሌሎች የኢትዮጵያን ህዝቦች ሌሎችንም የፖለቲካ ድርጅቶች በማሰባሰብ ጠንካራ ኢትዮጵያን የመፍጠር አላማችን ለማሳካት ጠንክረን የምንሰራ መሆኑን በድጋሚ ቃል ልገባላችሁ እወዳለሁ።
ኦሮሚያ አዲስ አበባ ላይ ስላለው ጥቅምና አፋን ኦሮሞን በተመለከተ ከተሳታፊ ለቀረበላቸው ጥያቄ ተከታዩን መልሰዋል።
አዲስ አበባን በተመለከተ ህገ መንግስቱ ያስቀመጠውን የሚሸራርፍ አቋም ማንም የለውም በውስጣችን። አዲስ አበባ የኢትዮጵያ ብሔር ብሔረሰቦች ህዝቦች መኖሪያ ብቻ ሳይሆን የአፍሪካን መዲና ታላቅ ከተማ ነች። የኦሮሚያ ክልል ልዩ ህገ መንግስታዊ መብት አለው። ልዩ ህገ መንግስታዊ መብቱ እንዲከበርለት ደግሞ እኛም እንታገላለን። አፋን ኦሮሞ በአማራ ክልል በነገራችን ላይ በእንግዲያ የራሱ አየር ጊዜ ያለው በኦሮሞ ብሔረሰብ አስተዳደር በጥሩ ሁኔታ የማስተማሪያ ቋንቋ ሆኖ ይቀጥላል። ይሄው እየሰፋ እየዳበረ እንዲሄድ የምንሰራ ይሆናል። በነገራችን ላይ የአማራ ክልል ህዝቦች አንድ ጉዳት አለባቸው። አማርኛ ይችላሉ፣ ሌላ ቋንቋ አይችሉም። ሌላ ቋንቋ ማወቅ መታደል እንጂ መቸገር አይደለም። የተለያዩ ቋንቋዎች ማስተማር ብንችል ለተማሪዎቻችንና ለወጣቶቻችን የሚል ቀደም ሲል የተጀመረ ሀሳብ ስላለ ይህንን ገፍተንበት በምንደርሰው መደምደሚያ መሰረት እንከውነዋለን።
በማህበራዊ መገናኛ ብዙሃን የሚሰራጩ አፍራሽ መልእክት ያላቸው ሀሳቦች የእኛ እንዳልሆኑ አቋም ይዛችሁ መከራከር አለባችሁ ብለዋል ርዕሰ መስተዳድሩ። የአዲስ አበባ ዩኒቨርሲቲ የፍልስፍና መምህር ዶክተር ዳኛቸው አሰፋ ስለ ሁለቱ ህዝቦች ግንኙነት ተከታዩን አስተያየት ሰጥተዋል።
ኢዲሞክራሲያዊ የሆነ ስርዓት የሚፈርስበት ምሰሶ አለ። ለምሳሌ የአፄ ኃይለ ሥላሴ መንግስት ምሰሶ መሬት ላራሹ ነው። ያ ሲናድ ስርዓቱ ፈረሰ። ደርግ የቆሙ በብረት ስለነበረ ብረቱ ሲመታ እሱን ፈረሰ። የወይን ምሰሶ የመፍረሻው ኦሮ አማራ ግንኙነት ነበረ፣ አፍርሶታል። ነግራቸዋለ እና አጠናክረን መቀጠል አለብን።
አርቲስት ሰርጸፍሬ ስብሐት ባለፈው አንድ ዓመት ውስጥ የነበረው ሂደት ትልቅ ሀገራዊ ውጤት ያመጣ ቢሆንም በመካከሉ የተፈጠሩ ችግሮች ያሏቸውን ገልጸዋል።
በመካከሉ የተፈጠሩ ቀደም ያሉ የታሪክ ጉዳዮችን መሰረት ያደረጉ ችግሮች መከሰታቸው አልቀረም። መሰረቱ ከሆነው ከዚህ ከኢትዮጵያዊነት ሁኔታ ጋር አንድ ላይ ተናቦ መታየት ያለበት ጉዳይ ላይ ትንሽ ክፍተቶች የታዩ ይመስለኛል። ወደፊትም መስተካከል ካለበት አሁን ወደ ኢትዮጵያዊነት የሚያደርሰን ትልቁን መሰረት ላይ መመርኮዝ መቻል አለበት።
ከደሴ የመጡት አቶ መንግስቱ አመዴ ሁለቱ ህዝቦች የደም ትስስር ያላቸውና ረጅም ታሪክ አቋርጠው የመጡ ቢሆንም ከአመታት ወዲህ የተፈጠረውን ችግር ለመፍታት የሚደረገውን ጥረት በማድነቅ አሁንም ሀይ ባይ የሚፈልግ ጉዳይ አለ ይላሉ።
ሁለቱ ህዝቦች እንደገና መሰረታዊ ችግር ስለሌለባቸው እየተገናኙ መፍትሄ እየሰጡ ወደ አንድ ጥሩ አቅጣጫ ለመሄድ ጥረት ያደርጋሉ። ይሄም እንግዲህ የሚያሳየን ህዝቡ ወደ አንድነቱ ይመጣል። አንድነቱን ለመበተን በግልጽም በስውርም የሚንቀሳቀስ ኃይል አለ። ይሄንን ኃይል ህግ ማለትና የህግ የበላይነትን አስከብሮ የሁለቱን ህዝቦችን ብቻም ሳይሆን የኢትዮጵያን አንድነት የማስጠበቅ ተሳትፎ መጠንከር አለበት። ቁርጠኝነት ነገር መታየት አለበት። በዚህ በለውጥ ውስጥ ታሪካዊ ሂደት እየመሩ ያሉ አካላት የአመራር ቁርጠኝነትና የህግ የበላይነትን ከማስከበር ረገድ በጎ አስተሳሰባቸውንና ሳይንሳዊ ትንታኔያቸውን በተግባር የመተርጎም ታግባይነት ጭምር ሊፈጠር የሚችልበት ነገር መፈጠር አለበት።
በጋራው ይህ መድረኩ ላይ በኦሮማራ ታሪካዊ ግንኙነትና ተስስር ላይ የሚያተኩሩ ጥናታዊ ጽሑፎች ቀርበዋል። አመራሮቹ ሁለቱንም ክልሎች በጋራ ለማልማትና የህዝቦችን ተጠቃሚነት ለማረጋገጥ በጋራ እንደሚሰሩ አስታውቀዋል። በውይይቱ ማብቂያ ላይ ፈረስ ጦርና ጋሻ ለዶክተር አምባቸውና ለአዲሱ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ተበርክቷል። ለአሜሪካ ድምጽ ናኩር መልካ ካምቦ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሁለት መደበኛ ቅንብሮች ይቀሩናል። ቀዳሚው ስፖርት በሶሎሞን ክፍሌ።
እንደምን አመሻችሁልናል የተከበራችሁ አድማጮቻችን። የኢትዮጵያ ወጣቶችና ታዳጊዎች አትሌቲክስ ብሔራዊ ቡድን በአቢጃን ኮት ዲቮር በተደረገው የአፍሪካ ከ20 ዓመትና 18 ዓመት በታች የአትሌቲክስ ሻምፒዮና አራተኛ ደረጃን ይዞ አጠናቋል። የ2020 የቻን አፍሪካ ዋንጫ አስተናጋጅነትን የተነጠቀችው ኢትዮጵያ የ2022ን ውድድር እንድታስተናግድ ከአፍሪካ የእግር ኳስ ኮንፌዴሬሽን በጎ ፈቃድ እንዳለ ተገልጿል። የአገር ውስጥና የውጭ እግር ኳስ ዜናዎችም አሉን። አብራችሁን ቆዩ። በኮት ዲቮር አቢጃን የተካሄደውን የወጣቶች አትሌቲክስ ሻምፒዮና ውድድር ዜና እናስቀድም። ግርማቸው ከበደ ይህንና በእግር ኳስ የኢትዮጵያና እንግሊዝ ፕሪምየር ሊግ ውድድሮችን ዜና ይዟል። መቀጠል ትችላለህ ግርማቸው።
የኢትዮጵያ ወጣቶችና ታዳጊዎች አትሌቲክስ ብሔራዊ ቡድን በአቢጃን ኮት ዲቮር በተደረገው የአፍሪካ ከ20 ዓመትና 18 ዓመት በታች የአትሌቲክስ ሻምፒዮና አራተኛ ደረጃን ይዞ አጠናቋል። ኢትዮጵያ በ20 ዓመት በታች ውድድር በምድር ዝላይና በስሉ ዝላይ ያገኘቻቸውን ሁለት ወርቆች ጨምሮ በስድስት ወርቅ፣ አራት ብር እና 12 ነሐስ በድምሩ በ22 ሜዳሊያዎች ኬንያ፣ ደቡብ አፍሪካንና ናይጄሪያን ተከትላ አራተኛ ሆና አጠናቃለች። በ18 ዓመት በታች ውድድር ደግሞ ኢትዮጵያ በሶስት ወርቅ፣ አራት ብርና አራት ነሐስ በድምሩ በ11 ሜዳሊያዎች ከደቡብ አፍሪካ፣ ኬንያና ናይጄሪያ በመቀጠል በአራተኝነት እንደጨረሰች የአፍሪካ አትሌቲክስ ኮንፌዴሬሽን በድረገጹ አስታውቋል። 82 አትሌቶች ያሉበት የልዑካን ቡድኑ ዛሬ በአዲስ አበባ በኢትዮጵያ አትሌቲክስ ፌዴሬሽን እና በኢትዮጵያ ኦሊምፒክ ኮሚቴ የገንዘብ ሽልማት ተበርክቶለታል። ፌዴሬሽኑ 850 ሺህ ብር ለአትሌቶቹ በሽልማት መልክ ሲያከፋፍል፣ የኢትዮጵያ ኦሊምፒክ ኮሚቴ ደግሞ 450 ሺህ ብር በፌዴሬሽኑ በኩል ለአትሌቶቹ ሰጥቷል። የፌዴሬሽኑ ስራ አስፈጻሚ ኮሚቴ አባል አቶ በላይነ ክንዴ በግላቸው የ160 ሺህ ብር ሽልማት ሰጥተዋል። ከወጣቶችና ታዳጊዎች አትሌቲክስ ሻምፒዮና ጎን ለጎን በተካሄደው የአፍሪካ አትሌቲክስ ኮንፌዴሬሽን ምርጫ ፕሬዚዳንቱ ሀመድ ካልካባ ለቀጣዮቹ አራት ዓመታት ኮንፌዴሬሽኑን በመምራት እንዲቀጥሉ ለአምስተኛ ጊዜ ተመርጠዋል። የኢትዮጵያ አትሌቲክስ ፌዴሬሽን ተጠባባቂ ፕሬዚዳንት ኮሎኔል ደራርቱ ቱሉ ደግሞ የአፍሪካ አትሌቲክስ ኮንፌዴሬሽን ስራ አስፈጻሚ ኮሚቴ አባል ሆና መመረጧ ታውቋል። የ2020 የቻን የአፍሪካ ዋንጫ አስተናጋጅነትን የተነጠቀችው ኢትዮጵያ የ2022ን ውድድር እንድታስተናግድ ከአፍሪካ እግር ኳስ ኮንፌዴሬሽን ካፍ በጎ ፈቃድ እንዳለ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ፌዴሬሽኑ ለጋዜጠኞች በሰጠው መግለጫ ከሀገር ውስጥ ሊጎች ብቻ በሚመረጡ ተጫዋቾች በሚሰሩ ብሔራዊ ቡድኖች መካከል የሚካሄደውን የአፍሪካ ሀገራት ሻምፒዮና ወይም ቻን የ2020 አስተናጋጅነት ከኢትዮጵያ ተነጥቆ ለምን ለካሜሩን እንደተሰጠ ምክንያቶቹን አብራርቷል። የፌዴሬሽኑ የክለብ ፍቃድ አሰጣጥ ኃላፊ የሆኑት አቶ ተድላ ዳኛቸው እንደሚሉ ከሆነ በካፍ እንደ ምክንያት ከተጠቀሱት መካከል በመቀለ፣ ሐዋሳ፣ አዲስ አበባና ባህር ዳር የሚገኙ ስታዲየሞች ተገንብተው አለመጠናቀቃቸውና አንዳንዶቹ አሁን ባላቸው ዲዛይን የሚጠናቀቁ ከሆነ የካፍን ደረጃ አለማሟላታቸው ይገኙበታል። በፌዴሬሽኑ በኩል በመጪው ጥር ወር ቻንን በኢትዮጵያ ለማዘጋጀት የ300 ሚሊዮን ብር በጀት ለመንግስት አቅርቦ ምላሽ እንዳልተሰጠው አስታውቋል። ይህንን ለማሟላትና ስታዲየሞቹን በጥራት ለመጨረስ የፌዴራልና የክልል መንግስታት ቁርጠኛ ባለመሆናቸው የውድድሩ አስተናጋጅነት ከኢትዮጵያ እንደተነጠቀ ፌዴሬሽኑ አብራርቷል። የካፍ ሁለተኛው ትልቁ ውድድር የሆነው የቻን አፍሪካ ዋንጫን በ2022 ለማዘጋጀት ተስፋ እንዳለ ግን የፌዴሬሽኑ የህዝብ ግንኙነት ኃላፊ አቶ ባህሩ ጥላሁን ተናግረዋል።
አሁን ላይ ያለው የኮንስትራክሽን ስራ በሪጂናል ገቨርንመንቶች ስለሆነ እየተሰራ ያለው ምክንያቱም የክልል መንግስታቶች ናቸው ስታዲየሞች ጨረታ እንዲወጣ ምን እንዲል ውሳኔ የሚያስተላልፉት ከአዲስ አበባ በስተቀር ማለት ነው። እነዚህ ውሳኔዎች የሚያስተላልፉት እና እነሱ ኢንቴንሲቭ ሊዚ ላይ የሚሰሩበት ከሆነ ምናልባትም የ2022 የቻን ውድድር ለኢትዮጵያ ለመስጠት ካፍ ሀሳብ እንዳለው ነው የተገለጸ።
በኢትዮጵያ የኢትዮጵያ ፕሪሚየር ሊግ 21ኛ ሳምንት ጨዋታዎች መቀለ 70 እንደርታ መሪነቱን እንዳስጠበቀ ነው። በሜዳው አዳማ ከተማን ያስተናገደው መቀለ በአማኑኤል ገብረ ሚካኤል የ11ኛ ደቂቃ የፍጹም ቅጣት ምትና በያሬድ ከበደ የ88ኛ ደቂቃ ጎል 2-1 አሸንፏል። አዲስ ህንጻ የአዳማን አንድ ጎል አስቆጥሯል። በዚህ ጨዋታ የአዳማው ሱሊማን ሰሚድ በሁለት ቢጫ በቀይ ካርድ ከሜዳ ተሰናብቷል። በሳምንቱ ትልቅ ድል ያስመዘገበው ኢትዮጵያ ቡና ሲሆን ባህር ዳር ከተማን 5-0 ደቁሷል። ለባህር ዳር አቡበከር ነስሩና ሁሴን ሻባኒ 2-2 ጎሎች ሲያስቆጥሩ እያሱ ታምሩ ቀሪዋን ጎል አግብቷል። በዚህ ጨዋታ የቡናው አቡበከር ነስሩና የባህር ዳር ከተማው ሳላምላክ ተገኝ በቀይ ካርድ ከሜዳ ተሰናብተዋል። መከላከያን ከሜዳ ውጭ አዲስ አበባ ላይ የገጠመው ፋሲል ከነማ 4-0 ረቷል። ለፋሲል ከነማ ጎሎቹን ኤፍሬም አለሙ 1 ኢዙዋዙካ 2 እና የመከላከያው አለምነህ ግርማ በራሱ ላይ አንድ ጎል አስቆጥረዋል። በሌሎች ጨዋታዎች በዋንጫ ፉክክሩ ላይ የሚገኘው ሲዳማ ቡና ሶልሽረን 3-2፣ ድሬዳዋ ከተማ ወልዋሎ አዲግራት ዩኒቨርሲቲን 2-1፣ እንዲሁም ጅማ አባጅፋር ከሜዳ ውጪ ደደቢትን 1-0 አሸንፈዋል። ሐዋሳ ላይ በደቡብ ፖሊስና በወላይታ ድቻ መካከል ባለፈው ቅዳሜ ሊደረግ የነበረው ጨዋታው ከመጀመሩ አስቀድሞ በተፈጠረ ግጭት ለሌላ ጊዜ ተላልፏል። በዚህ ምክንያት ትላንት ሊደረግ የነበረው የሐዋሳ ከተማና የቅዱስ ጊዮርጊስ ጨዋታም ላልተወሰነ ጊዜ ተራዝሟል። ሊጉን መቀለ 70 እንደርታ በ45 ነጥብ ሲመራ ፋሲል ከነማ እና ሲዳማ ቡና በጎል ክፍያ ተበላልጠው በእኩል 37 ነጥብ ሁለተኛና ሶስተኛ ናቸው። ደደቢት በ10 ነጥብ የሊጉ ግርጌ ላይ ሲገኝ መከላከያና ስውል ሽረ በ18 እና 16 ነጥቦች 14ኛና 15ኛ ደረጃን ይዘዋል። በእንግሊዝ ፕሪሚየር ሊግ ዋንጫ ፉክክር የሁለቱ ፈረሶች ግልቢያ አሁንም ቀጥሏል። በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ድራማዊ ፍልሚያ ያሳዩት ማንቸስተር ሲቲ እና ቶተናም በፕሪሚየር ሊጉ ባለፈው ቅዳሜ ተገናኝተው በሲቲ 1-0 አሸናፊነት ተጠናቋል። ለሲቲ ብቸኛዋን የማሸነፊያ ጎል ያስቆጠረው ታዳጊው ፊል ፎደን ሲሆን ጎሏ ሰማያዊዎቹን ቢያንስ ለ24 ሰዓት የሊጉ መሪ እንዲሆኑ አስችላቸው ነበር። ሆኖም ትላንት ሊቨርፑል ከሜዳው ውጪ ካርዲፍን በጆርጆ ዋይናልደም እና ጄምስ ሚልነር የፍጹም ቅጣት ምት ጎል 2-0 ማሸነፉን ተከትሎ ወደ መሪነቱ ተመልሷል። የቶተናምን በሲቲ መሸነፍ ተከትሎ በቀጣዩ ውድድር ዘመን የአውሮፓ ቻምፒየንስ ሊግ ለመሳተፍ የሚያስችለውን እስከ አራተኛ ያለውን ቦታ ለመያዝ የሚደረገው ፉክክር እንደገና ክፍት የሆነ ቢሆንም ማንቸስተር ዩናይትድ እና አርሰናል እድሉን ሳይጠቀሙበት ቀርተዋል። ዩናይትድ በጉዲሰን ፓርክ በኤቨርተን 4-0 ሲሸነፍ፣ አርሰናል በሜዳው በክሪስታል ፓላስ 3-2 ተረቷል። ሌላው ተፎካካሪ ቼልሲ ከደቂቃዎች በኋላ በርንሌን ይገጥማል።
አመሰግናለሁ ግርማቸው። በሌላ የአገር ውስጥ ዜና ዛሬ ድሬዳዋ ከነማ ከፋሲል ከነማ ላለበት ውድድር ወደ ጎንደር ለመሄድ በዝግጅት ላይ የነበረው የድሬዳዋ ከነማ እግር ኳስ ቡድን አባላት ከኢትዮጵያ እግር ኳስ ፌዴሬሽን በተላለፈ ትዕዛዝ ወደ ጎንደር እንዳይሄዱ ተነግሯቸው ከአየር ማረፊያ ተመልሰዋል። የክለቡ ሥራ አስኪያጅ አቶ አንበሳው አውግቸው ውድድሩ የተላለፈበትን ምክንያት ለቪኦኤ እንዳስታወቁት ምናልባት ተከታታይ ጨዋታዎች እስከሚካሄዱ ድረስ እንድንቆይ ተፈልጎ ይሆናል እንጂ በትክክል ለዚህ ነው ተብሎ የተነገረን ነገር የለም ማለታቸውን አዲስ ቸኮል ከድሬዳዋ ገልጾልናል። በመጨረሻም ዜና እረፍት። የሎስ አንጀለስ ከተማ የረጅም ጊዜ ነዋሪና የሰሜን አሜሪካ የኢትዮጵያ የስፖርትና ባህል ፌዴሬሽን እንዲሁም የአበበ ቢቂላ ስፖርት ቡድን መስራች አቶ ሚሊዮን ገብረ ኢየሱስ በተወለዱ በ65 ዓመታቸው አርፈዋል። የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው ተከታዩን ዘገባ ልኮልናል።
በሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽንና የአበበ ቢቂላ ስፖርት ቡድን መስራች የነበሩት አቶ ሚሊዮን ገብረ ኢየሱስ ለረጅም ጊዜያት በሕክምና ሲረዱ ቆይተው ባሳለፍነው ሐሙስ በተወለዱ በ65 ዓመታቸው ከዚህ ዓለም በሞት ተለዩ። አቶ ሚሊዮን ገብረ ኢየሱስ የተወለዱት በቀድሞ ስም አጠራር በሐረርጌ ጠቅላይ ግዛት በሮዳ ወረዳ ከእናታቸው ከወይዘሮ ወይኒቱ ወልደ ኪዳንና ከአባታቸው ከአቶ ገብረ ኢየሱስ እንግዳው እንደ አውሮፓውያን ዘመን አቆጣጠር በ1954 ዓ.ም ተወለዱ። አቶ ሚሊዮን ገብረ ኢየሱስ በሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን ከመሰረቱት ጥቂት ግለሰቦች መካከል አንዱ ሲሆኑ በፌዴሬሽኑ የቦርድ አባል በመሆን በተለያዩ የስልጣን እርከን ደረጃ ለበርካታ ዓመታት በታማኝነትና በቅንነት አገልግሏል። ፌዴሬሽኑ አሁን የደረሰበት የእድገት ደረጃ ይደርስ ዘንድም የበኩላቸውን አሻራ ትተው ያለፉ ሀገር ወዳድ ኢትዮጵያዊ መሆናቸውን ብዙዎቹ ይመሰክሩላቸዋል። የአበበ ቢቂላ ስፖርት ማህበርን በማቋቋምና ፌዴሬሽኑን ከበቂ በላይ ያገለገሉ እንዲሁም በርካታ ኳስ ተጫዋቾችን በማሰልጠን ያፈሩ ቅን ሰው ነበሩ ይላሉ በሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን የቀድሞ ህዝብ ግንኙነት ኃላፊና የአቶ ሚሊዮን የቅርብ ወዳጅ አቶ ፋሲል አበበ።
እኔ ሚሊዮን ገብረ ኢየሱስን የማውቀው ሎስ አንጀለስ ከተማ ውስጥ ከ ሰማንያዎቹ እንደ ፈረንጅ አቆጣጠር ጀምሮ ነው። ፌዴሬሽኑ መስራች ነው። በስብሰባችን ጊዜም ሚሊዮን እንዲናገር በጣም የሚለመንና ምክሩ በጣም የሚደመጥ ሰው ነው። በእውነቱ በጣም ሚስ እናደርገዋለን። እግዚአብሔር ነፍሱን በገነት እንዲያኖራት እንጠይቃለን። አመሰግናለሁ።
የአቶ ሚሊዮን ገብረ ኢየሱስ የቀብር ስነ ስርዓት በመጪው ግንቦት 4 2019 ዓ.ም በሎስ አንጀለስ ከተማ እንደሚካሄድ ከቤተሰቦቻቸው ያገኘነው መረጃ ይጠቁማል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
በዚህ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን።
ሰለሞንንና ግርማቸውን እናመሰግናለን። አሁን አፍሪካ ነክ ርዕሶች ይቀጥላል።
ሱዳን ውስጥ ለአራት ወራት ያህል ህዝባዊ ተቃውሞ ሲካሄድ ከቆየ በኋላ የረጅም ጊዜ የአገሪቱ ፕሬዚዳንት የነበሩት ኡመር አልበሽር ካርቱም ውስጥ ጽኑ ጥበቃ በሚደረግበት ከባድ እስር ቤት እንደሚገኙ ታውቋል። ወታደራዊ መሪዎቹ በሁለት ዓመታት ወይም ከዚያ ባነሰ ጊዜ ውስጥ ወደ ሲቪል መንግሥት እንመልሳለን ቢሉም የተቃውሞ ሰልፈኞቹ ግን አንቀበልም በማለት ተቃውሞ ቀጥለዋል። አቶ ማህሪ ዮሐንስንና አቶ አብዱራህማን ሰይድን ስለ ጉዳዩ እንዲያብራሩልን ጋብዘናል። አቶ ማህሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂካዊ ጥናቶች መምህር ሲሆኑ፣ አቶ አብዱራህማን ሰይድ ለንደን የሚኖሩ አክቲቪስትና ተንታኝ ናቸው። ያነጋገረቻቸው አዳነች ፍስሐዬ ነች። ባለፈው ሳምንት የጀመሩት ውይይት ነው ዛሬ የሚቀጥሉት። በሱዳን የተከሰተው ለውጥ በጎረቤት አገሮች ስለሚኖረው አንደምታም ይተነትናሉ እንግዶቹ። አቶ አብዱራህማን ሰይድ ኤርትራና ሱዳን በየብስ ድንበር እንደሚዋሰኑና የጋራ ማህበረሰቦች እንዳሏቸው በማብራራት ይጀምራሉ።
ኤርትራና ሱዳን የመሬት ድንበር አለ። በዛውን ላይም የጋራ ህብረተሰቦች አሉ፣ ብሔረሰቦች በኤርትራና በሱዳን። ካልቸራሊም ኢንፍሉዌንስ አላቸው ሱዳኖች ኤርትራ ላይ፣ ኤርትራኖችም ሱዳን ላይ። እና ሱዳን ላይ የሚገኘው ለውጥ በተለይ ዲሞክራሲያዊ ለውጥ ከሆነ በጣም ኢንፍሉዌንስ ሊያደርግ ይችላል ኤርትራኖች ላይ። ኢንፋክት ባለፉት ሁለት ቀናት ብቻ ሶሻል ሚዲያውን ስከታተል ነበር። ኤርትራኖቹ በሙሉ ሶሻል ሚዲያ ያሉት ማለት ነው፣ የስርዓቱ ደጋፊዎች ያልሆኑ በጣም ደስ ብሏቸው፣ ኔክስት ደግሞ ኢሳያስን የሚወገድበት ሁኔታ ሊፈጥር ነው ብለው ደስታቸውን ሲገልጹ ነበር ከሱዳኖቹ ጋር ማለት ነው። በዛው ላይ ዋናው የአመፁ የህዝቡ ኃይል ለውጥ ላይ ምን ያህል ሚና እንዳለው ብዙ ኤርትራኖች እየተገነዘቡት ነው።
አቶ አብዱራህማን ሰይድ አያይዘውም እንዳውም ኤርትራ ውስጥ ይብቃ የሚል የተቃውሞ ዘመቻ እየተካሄደ ነው ይላሉ።
ኤርትራ ውስጥ ኦልሬዲ ባለፉት ሳምንታት ዲክታተርነት ያብቃ የሚል መልእክት እየተስተጋባ ነው ያለው እና አስመራ ያለው ስርዓት በጣም ሊፈራ ይችላል። የአልበሺር መወገድ በተለይ ዲሞክራሲ እዛ ከመጣም እሱም ራሱ ሊያስፈራ ነው። ባለፉት ኦፍኮርስ ጥቂት ወራት ኤርትራ ሲከስ ነበር ቀጠርና ቱርኪን፣ ሱዳንን ተባብረው የኔን ሰላም ወይም ከኢትዮጵያ ጋር ማድረገው ያለውን ሰላም ትንሽ ሊያሻክሩት እየሞከሩ ነው ብሎ ክስ ሲያቀርብ ቆይተዋል። በዛው ላይ ቦርደሩ ደግሞ በኤርትራና በሱዳን መካከል ተዘግቶ ነው የቆየው እስካሁን። መጨረሻም በሱዳን በኩል ቢከፈትም በኤርትራ በኩል ግን ኢንትረስት አላሳዩም ግንኙነቱን ለማስተካከል። ያም ሆነ ይህ ለኤርትራ ኢትዮጵያ ኦልሬዲ ውስጥ ያለውን ለውጥ አሁን ሱዳን ላይ ከተጨመረበት በጣም አስጊ እንደሚሆንበት ነው የሚታየው።
አቶ መሐሪ ዮሐንስ ደግሞ ሱዳን ከኢትዮጵያና ከኤርትራ ጋር ያላት ግንኙነት ወሳኝ ነው ብለዋል።
ሱዳን ከሁለት ሀገራት ያላት ግንኙነት በጣም ወሳኝ መሆኑ ይታወቃል። የመንግስት ለውጥም እንዲመጣ በኢትዮጵያ በተለይ ከ91 በፊት በነበረው እንቅስቃሴ ሱዳን ተዋጊዎች ብዙ ጊዜ የሚቀመጡባት ወይ ደግሞ ወደ ውጭ ዓለም የሚገናኝባት ሆና እንዳገለገለች ይታወቃል። ኤርትራና ሱዳን የሚታየን አንዴ ደህና ይሆናል፣ አንዴ ደግሞ ይሻክራል። አንዱ አንዱ ላይ ጣልቃ የመግባት ተንደንሲዎችም የታይባቸው ሁኔታዎች ነበሩ። በተለይ የቅርቡ ጊዜ አትካየን ደግሞ ድንበር ተዘግቶ ነበር፣ የኤርትራና የሱዳን ድንበር በኢቨን ወታደር የማስጠጋት ሁኔታዎች ሙከራዎች ነበሩ፣ በተለይ አምና አካባቢ።
በዚህ ቀጠና ውስጥ ስለ ሱዳን፣ ስለ ኢትዮጵያና ስለ ግብጽ ስናነሳ ትልቁ አጀንዳ የአባይ ግድብ ነው በማለት አቶ መሐሪ ዮሐንስ ያብራራሉ።
በዚህ ቀጠና ውስጥ በተለይ ሱዳን፣ ኢትዮጵያና ግብጽን ብለን ስናነሳ
ትልቁ አጀንዳ የአባይ ግድብ ነው። የአባይ ግድብ እንደተመለከተ ያልወርሶ መንግስት ድጋፉን ሲገልጽ ነበረ። የአሁኑ አመራር እንግዲህ ይሄ ቅርብኝና ከግብጽ ጋር በወግን ይሻላል ብሎ ከወሰደ ኢትል ቢባድ
መጥፎ ይሆናል ነው የሚሉት። በአማርኛ ለመተርጎም ነው።
አዎ መጥፎ ይሆናል። በአማራ ክልል እና በሱዳን መሀል ላይ ያለው የድንበር የሚመስሉ ግጭቶችም ስለነበሩ አሁንም ድንበር እንዲዘጋ ትዕዛዝ ተላልፈዋል በወታደራዊ ካውንስሉ። ይህንን ተከትሎ እንግዲህ ስትሬንድ የሆነ ሪሌሽንሽፕ ሊኖር ይችላል። ዞሮ ዞሮ አንድ መላምት ምንድን ነው የቀጠናው ፖለቲካ እያወራን ስለሆነ ትልቅ አንድምታ የሚሰጠው ምንድን ነው? እዚህ ላይ በኮልድ ዋር ወይ ደግሞ ቀዝቃዛው ጦርነት ካለቀ በኋላ ወደ ስልጣን የመጡት የዚህ ቀጠና መንግስታት መጨረሻቸው የደረሰ ይመስላል ነው። ኢትዮጵያ ውስጥ እንዳየነው ኦልድ ሲስተም ፈርሷል። ሱዳን ውስጥም ቀጥለዋል። አሁን አዲሱ ሞቭመንት የሶሻል ሚዲያ ነው፣ የወጣቶችን ሞቭመንት የቆዩትን አሮጌ ስርዓቶች እና አሮጌ አሰራሮችን የማይቀበልበት ሁኔታ አለ እና ያለቀለት ድምዳሜ መስጠት ጥሩ አይመስለኝም።
የሱዳን ወታደራዊ የሽግግር ምክር ቤት ኢትዮጵያ ሄዶ ከመንግስት ባለስልጣኖች ጋር በተነጋገረበት ወቅት የሽግግሩ ምክር ቤት አባል ጀኔራል ጋለለዲን አልሼህ በሱዳን ኤምባሲ ጋዜጣዊ ጉባኤ አድርገው ነበር። ጀኔራሉ ታዲያ የህዳሴ ግድብን ጨምሮ ከዚህ ቀደም ኢትዮጵያና ሱዳን ባላቸው ግንኙነት ላይ የተለየ አቋም አይኖርም ማለታቸውን ሪፖርተር ጋዜጣ ዘግቧል። ወደ ሱዳን ሁኔታ ስንመለስ ሱዳን ላይ የተፈጠረው ለውጥ ወዳልተፈለገ አቅጣጫ ከሄደ ግን ቀጠናው ላይ ላለው ያልተረጋጋ ሰላም አደጋ እንደሚሆን አቶ መሐሪ ዮሐንስ አስገንዝበዋል።
ዞሮ ዞሮ አንድ ነገር ግን አለ። ሱዳን ላይ አሁን የተፈጠረውን ለውጥ ወዳልተፈለገ አቅጣጫ ሄደው ወይ ደግሞ ወደ መንግስት አልባነትና ወደ ጦርነትና ወደ ግጭት ካመራ ቀጠናው ውስጥ ላለው ያልተረጋጋ ሰላም አደጋ ውስጥ ይከተዋል። የመሳሪያ ዝውውር ይፈጠራል ወይ ደግሞ በተለያዩ በሱዳንም በኤርትራም በኢትዮጵያ ውስጥ የሚኖሩ ምናልባት የአማጺ እንቅስቃሴዎችን ጥሩ እድል ይፈጥርላቸዋል። ድንበርን እያቋረጡ በሱዳን ለመንቀሳቀስ እድል ይፈጥራል እና አደገኛ ይሆናል። እንደ መልእክት ግን ያው ኢትዮጵያ ውስጥ ያልተረጋጋ ቢሆንም ለውጥ አለ። ሱዳን ውስጥ መጥቷል። ኤርትራ ውስጥ ያለ ህዝቡን የልብ ልብ ሊሸጠው ይችላል። ኤርትራ ውስጥ ላለ ሁኔታ ማለት ነው። በዚህ አንጻር ብናየው ጥሩ ነው። አሁን እዚህ ላይ በጣም ጥንቃቄ የሚሻ ነገር ምንድን ነው? የማዕከላዊ ምስራቅ ኃይሎች በቀጥታም በተዘዋዋሪም በዚህ ቀጠና የሚካሄደውን ለውጥ ለመጠምዘዝ እና ከነሱ ጥቅም አንጻር ለመቃኘት እየሞከሩ ስለሆነ እሱን ግምት አስገብተን መሄዱ የተሻለ ይመስለኛል ነው።
በመጨረሻም አቶ አብዱራህማን ሰይድ የሱዳን የለውጥ አቅጣጫ በቀጣዮቹ ጥቂት ሳምንታት ግልጽ ሊሆን የሚችልበት ሁኔታ እንዳለ ተናግረዋል።
እንደሚመስለኝ የሚመጡት ጥቂት ሳምንታት የለውጡ አቅጣጫ የሚነጠርበት ሁኔታ ነው ያለው። ምክንያቱም በአሁኑ ጊዜ ወታደሮቹ ካወቁ ህዝቡ ይሄን ነገር እንደማይቀበል የግድ ወደ ሲቪሊያን አድሚኒስትሬሽን መሄድ አለብን ከተባለ ለዛ እንግዲህ ኮምፕሮማይዝ ላይ መግባት አለባቸው ማለት ነው። እንደሚታየኝ ሱዳን ውስጥ ኃይለኛ የሆነ ሲቪል ሶሳይቲ አለ። በዛው ላይ በታሪክም የታወቁ ፓርቲዎች አሉ፣ የፖለቲካ ፓርቲዎች እና የእነሱም ተከታዮች አሏቸው እና እነዚህ ሁሉ ለውጡ ለነሱ ተቀባይነት እንዲኖረው የግድ ወደ ሲቪሊያን አድሚኒስትሬሽን መሸጋገር አለበት ማለት ነው። እንደዛ ሊሆን ከሆነ እንግዲህ ለመጀመሪያ ጥቂት ወራት በቴክኖክራትስ የሚተዳደር ሲቪሊያን አድሚኒስትሬሽን ከተፈጠረ አንድ ሸንጎ ተፈጥሮ ለኮንስቲቱሽን አዲስ ኮንስቲቱሽን አዲስ ህገ መንግስት ለሱዳን የሚሆን የሚያስችል ስራ ከሰሩ ምናልባት ወደ ሰላም ሊሸጋገሩ ይችላሉ። ያ ካልሆነ ግን ሌላው አማራጭ በጣም መጥፎ አማራጭ ነው። እሱ ደግሞ የእርስ በርስ ጦርነትና ማዕከላዊ የሆነ አስተዳደር የማይገኝበት ሁኔታ ሊፈጠር ይችላል።
እሺ፣ እንግዲህ አቶ አብዱራህማን ሰይድ፣ አቶ መሐሪ ዮሐንስ ለሰጣችሁን ማብራሪያ በጣም እናመሰግናለን።
አመሰግናለሁ። ላንቺም ለመሐሪም
አብዱራህማንም ተንኪ አመሰግናለሁ። ደህና ሁኑ። መልካም እመኛለሁ።
ደህና ሁኑ። ኦኬ፣ መልካም ጊዜ።
አድማጮች፣ የማጠቃለያ ዜና አሰምተን ነው የምንሰናበተው። አዳነች፣
ኢትዮጵያና ቃታር በሰራተኛ ማህበራዊ ጉዳዮች ዙሪያ የተቀራርበው ለመስራት ተስማሙ። የኢፌድሪ የሰራተኛና የማህበራዊ ጉዳይ ሚኒስትር ዶክተር አርግጌ ተስፋዬ ከቋታራቻቸው ዩሱፍ ቢን መሐመድ ኦትማን ጋር ተወያዩ። በሁለትዮሽ ጉዳዮች ዙሪያ ሀሳብ የተለዋወጡ ሲሆን በተለይም በሰራተኛና ማህበራዊ ጉዳዮች ዙሪያ የበለጠ ተቀራርቦ ለመስራት በሚያስችሉ ጉዳዮች ዙሪያ መክረዋል። ለአምስት ዓመታት ተቋርጦ የነበረውን የመካከለኛው ምስራቅ ሀገራት የአሰሪና ሰራተኛ ጉዞ የፎረንሲክ ምርመራ አገልግሎት መስጠት መጀመሩን የፌዴራል ፖሊስ ኮሚሽን አስታወቀ። ኮሚሽኑ ከአገልግሎቱ ዛሬ ሚያዝያ 14 ቀን 2011 ዓ.ም ጀምሮ መስጠት መጀመሩን አስታውቋል።
የተከበራችሁ አድማጮች ለምሽቱ ያዘጋጀነው ዝግጅት በዚህ ተጠናቋል። በስቱዲዮ ፕሮግራሙን የመራልን ንጉሱ ታምሬ ነው። በተቀሩት ባልደረቦች ስም የምንሰናበተው ደግሞ እኔ አዲሱ አበበና
አዳነች ፍስሐዬ ነን።
አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።